የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አርማጮቻችን እንደምሰምታችኋል ይያን የተለመደውን የዘወትር አክብሮ ሰላምታችን ያስቀደምን የዛሬ መስከረም 11 ቀን 2012 ዓ.ም ወይንም የሰብተምበር 22 2019 ቅንብራችን ይዘን ቀርበናል። ወደ ለተሰጫችን መልስ ደግሞ በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም የሳምንቷን ዋና አበይት ዜናዎች ይቀርባሉ። ከዜናዎች በኋላ በተከታታይ 3 ጽሑፎች ይደመጣሉ። በቅድሚያ ትልቁ ዳቦ ሊጥ ሆነ መሰለን እንጂ ድሮም ሊጥ ነው በሚል ለኢትዮጵያነት ሪዲዮ ተላከው ቁታዩ ጽሑፍ ይቀርባል። በመቀጠልም ጎሰኝነትና ይሮይታና ሀፍረት እንዱም አክራሪዎች ጋር በቋንቋ መግባባት ፍጹም አይቻልም በሚል ርዕስ የተጠናቀሩ ጽሑፎች ይደመጣሉ። አርማጮቻችን ስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Thank you. ተታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ አረጋይ ባበራ ጀምሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 12 የስልት ለውጥ በሚል ርዕስ ስር የተጻፈ የዚሁኑ ምዕራፍ ክፍል 3 እና የመጨረሻውን ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም በዚሁ አጋጣሚ እንገልጻለን። አባ ገስጥ ራስ አበባ አረጋይ ባበራ ጀምበሬ ዶክተር ምዕራፍ 12 የስልት ለውጥ ክፍል 3 እና የዚህ ምዕራፍ መጨረሻው። ባለፈው ክፍል በጣሊያኖች በአርበኞች ላይ በፈጸሙት የግድያ ወንጀል የርቅ ንግግሩ ክፉ እንቅፋት ላይ እንደወደቀ መግለጻችን ይታወቃል። ለርቅ ንግግሩ ልባት ለማስገኘት ጀነራል ናትሲ የሚመጣበትን ለማመቻቸት ማጆር ሉኬቲ ወደ ራስ አበበ ሲሄድ አባ ገስጥ በፈለጉት አይነት የተጻፈላቸው ደብዳቤ ማስተርጓሚ አማካይነት አስነበቡለትና ባለፈው ቀጠሯችን አርበኞቹን ላነጋግርና መልሱን ነግራለሁ ያልሁት የስምምነቱ ነገር በእኔ ብቻ እንደማልቅ በመገመት ይሄንን ሁሉ ገልጽልህ ፈልጌ ነበር። ለዛሬው ቀን ቀጠሮ የተስማማ ነው። እነሱን ለማግባባት በቂ ጊዜ ባለማገኘቱ የሚሉትን ሰምተዋል ሲሉ ሸነገሉት። ውስጥ ምስጢሩን የማያውቀው ማጆር ሉኬቲ በርቁ ሰበብ ወደ አዲስ አበባ የሚገቡት አርበኞች ወደ ዱር ተመልሰው እንዳይገቡ ተመልሰው ቢሄዱም ስንኳ ተዛ ያሉትን አርበኞች እያባበሉ እንዲያስከዷቸው መደለያ ገንዘብና ልብስ እያስፈረመ ሰጥቶ ኑሮ እርሶ ብቻ ነዎት እንጂ ያስቸገሩን ፈርመው ደብዳቤ ታቀርቡለት ሰዎች መካከል አንዳንዶቹ በታማኝነት ቃል የሰጡበት የተፈረመ ሰነድ በእጄ ይገኛል በማለት አባ ገስጥን ለማግባባት ሞከረ። ሴራው የመነጨው ተርሳቸው በመሆኑ አባ ገስጥ ለሉኬቲ ማጋለጥ ዋጋ ሳይሰጡ ስለ መሐላው ለመምከር ቀጠሮ ይለውጥ ሲሉ ጣሊያናዊውን መኮንን ጠየቁት። ታመነታ በኋላ በዚሁ በመስማማቱ በቀጠሮ ተለያዩ። በቀጠሮ እንደገና ሲመጣ የኢትዮጵያ ሰንደቅ ዓላማ በቀኝ የጣሊያ በግራ ይቁምና ሁለታችንም ወገኖች በየሰንደቅ ዓላማችን ላይ መዳፋችንን አሳርፈን አንክድም ስንል እንማማል ብለው አባ ገስጥ ሐሳብ አቀረቡለት። ባቀረቡለት ሐሳብ ላለመስማማት ሲያቅማማ አስቀድመው ተታማኞቻቸው ጋር በዶለቱት መሰረት አንተ አገናኝ ነህ እንጂ እርከ ፈጻቢ አይደለህም፣ ታንተ ጋር ንግግሩን መቀጠል አይኖርብኝም በማለት የመፋረስ አዝማሚያ ያሳዩት። መተማመን ነው። ሰንደቅ ዓላማችንን እጨብጠን አንክድም ስንል እንማል የሚለውን ሐሳብ ለበላይ ባለሥልጣን ይዤ አልቀርብም በማለት ተቃወመ ማጆር ሉኬቲ። በመቀጠልም ጀነራል ናትሲ ግድ ታልመጣ የምትሉ ከሆናችሁም ላመጣው ይችላለሁ አለ። መክራችሁበት በመሐላው ያፈጻጸም ስነ ስርዓት ተተስማማችሁበት መተማመኛ ይሆን ዘንድ የሮረች የቅዱስ ጊዮርጊስን ጽላት ተቆላው አፋፍ ላይ አውጥተን በድንኳን ውስጥ እንዲቀደስ ተደርጎ ሥጋው ደሙ ሲፈተት ተማምለን ስምምነቱ ይፈጸማል አሉ አባ ገስጥ ነገሩን ሲያካብዱት። በቤተ ክርስቲያን ቅዳሴ ተቀድሶ እኛም እናንተን ላንከዳ እናንተም እኛን ላትከዱ እንማማልና እዚህ ጫካ ውስጥ ሆናችሁ ተመጎዳት ደብረ ብርሃን ግቡ ሲል ማጆር ሉኬቲ አሳሰበ። አባ ገስጥም የግል እቅዳቸውን በልባቸው ይዘው ተጀነራል ናትሲ ጋር የሚገናኙበት ቀን ተወስኖ ተለያዩ። ለቀጠረው ሁለት ቀን ሲቀረው አቶ ዳኛው የተባለ የጥንት የክብር ዘበኛ ተመንዝ ተልጅ ከፈተው ወልደ ጻድቅ ዘንድ ተልኮ ወደ አሳግርት መሶቢት ስለመጣ የልጅ ከፈተውን ሐሳብ ለማወቅ ሲሉ ተናጺ ጋር የርቅ ድርድር ተጀምሯል። ምን ይመስላችኋል? የልጅ ከፈተው ሐሳብ ምንድነው? ብለው ጠየቁት። አባ ገሰጥ እኔ ተላኩት የጥንታዊት ኢትዮጵያ የጀግኖች ማህበርን ደንብ ለመውሰድና በመንዝ ውስጥ የማህበሩን ቅርንጫፍ ለማቋቋም እንጂ ስለ እርቁ ጉዳይ ለመነጋገር አይደለም ሲል መለሰ መልክተኛው። አይደለም ጌታዬ፣ እርቅ ብንልህ እርቅ እንዳይመስልህ። ናትሲ እርቅ አደርጋለሁ ብሎ ተቃጠርንበት ቦታ ድረስ ሲመጣ አደጋ ጥለን ቢቻለን ማርከነው ወደ ጫካ ለመውሰድ አለበለዚያም ለመግደል ነው ሐሳባችን። እንደውም አንተ ጥሩ አነጣጣሪ ተኳሽ በመሆነ ተመጣህ ያደጋ ጣዩ ቡድን መሪ ትሆናለህ ሲሉ የቀዳቸው ተካፋይ እንዲሆን ጠየቁት። ተጃነሳሱ ፈቃደኝነቱን እንደተረዱም እኔ ተጥቂት ባልደረቦቼ ጋር ሁኜ ተናቺ ጋር በምንጨባበትበት ወቅት ናቺን ይዘን ለማማረክ እንሞክራለን። ያቃተን እንደሆነ ግን አንተ ተቡድንህ ጋር ተምትጠበቅበት ተዛ አፋፉነ ቢቻለህ ናቺን ነጥለ ተመተዋል። ጓደኞችህም ሌሎቹን ይገድላሉ። ናቺን ነጥለህ መምታት ታልቻልክ እኔንም አብረህምታ። ይህ መስዋዕትነት ለሀገራችን ትልቅ የፖለቲካ ድል ይሆናል፣ በተለይም በአሁኑ ወቅት አሉ በነፍሳቸው የቆረጡት አባ ገሰጥ። ዳሩ ምን ያደርጋል? የአባ ገሰጥ ሐሳብ እጅህን ለመያዝ ስለሆነ አትሂድ የሚል ሐሳብ ታንድ አዋሻኪ ስለቀረበለት ሸኖ ድረስ ተመጣ። በኋላ በመንግሥት አስቸኳይ ትእዛዝ ስለደረሰኝ ኮማንዳቶር የፍራንካንና ሌሎችንም እልካለሁና እርቃችን የጠና ይሁን የሚል መልእክት ልኮ ጄኔራል ናትሲ ተመንገድ ተመለሰ። ጄኔራል ናትሲ በቀጠሮ ቀን ሳይመጣ በመቅረቱ የተቆጩት አባ ገሰጥ ተለዋጭ ቀጠሮ ለማስወሰን ለመጣው ለማዦር ሉኬቲ አረበኞች ወንድሞቻችንን እነ ቀኝ አስማች አድማሴ ማገዣን በግፍ በመግደላችሁ እርቁን ለመቀጠል ሌላ ቀጠሮ አልሰጥም ሲሉ ግድያውን የድርድሩ ማፍረሻ ምክንያት አድርገው አቀረቡለት። በተሰጠው መልስ የተደናገጠው መልክተኛ ተበላይ አነጋግሬ መልስ አመጣለሁ ብሎ ተሰናብቶ ሄደ። ይህንኑም ለበላይ በማስታወቁ ስለ ሞቱት አርበኞች የደም ካሳ ከፍለን የእርቅ ድርድሩ እንዲቀጥል እንፈልጋለን ሲል ጄኔራል ናትሲ መልእክት ላከባቸው። እርቁ እንዳይፈርስ ተፈለክ የወንጀሎቹን እጅ ስጠኝ የሚል ነበር የአባ ገሰጥ መልስ። ጣሊያኖች ይህን ለማድረግ ፈቃደኛ ስላልነበሩ የእርቅ ድርድሩ በመካሄድ ላይ የነበረው የተረጋጋ ሁኔታ እንደገና ወደ ውጥረት ተለወጠ። የእርቅ ድርድሩ የተጨናገፈው የሙሶሊኒ አማሽና የጣሊያን የቅኝ ግዛት ጉዳይ ምክትል ሚኒስትር የሆነው ጄኔራል ቴሩዚ ለጉብኝት ወደ ኢትዮጵያ መጥቶ በነበረበት ወቅት ነበርና እንደ ጦር ሜዳ ሁሉ በዲፕሎማሲውም መስክ የተጀመረው ሙከራ ባለመሳካቱ እጅግ የተበሳጨው ይህ ከፍተኛ የጣሊያ መንግሥት ባለሥልጣን በቁጣ አነጋገር ተሽፍታ ጋር መደራደር ቀድሞውንም ባልተገባም ነበር፣ አሁንም ተያለበት ጦር ይሰብሰብና የአርበኞቹን ድራሽ በፍጥነት አጥፉ፣ እኔም ሁኔታውን በቅርብ ሆኜ እከታተላለሁ፣ ውጤቱን ለማወቅና ለዱቼ አንድ አስተሳች ዜና ይዤ ለመሄድ እንድችል አድርጉ ብሎ ለጄኔራል ናትሲ ጥብቅ ትእዛዝ ሰጠ። ተስፋ የቆረጠው ጄኔራል ናትሲ አርበኞችን እንዲደመስሱለት ለሰራዊቱ ወዲያው ትእዛዝ ሰጠ፣ አዋጅም አስነገረ። 1932 ዓ ም ሚያዝያ 30 ቀን ባወጣው አዋጅ ተመንግሥት ሕግ ወጥታችሁ በዱር በገደል የምትኖሩት ሰዎች የመንግሥት ኃይል ሁላችሁንም ለመልቀም የሚችል መሆኑን ተረድታችሁታል። ስለዚህ ማንኛውንም የተቃዋሚነት ሥራ መሥራቱ ከንቱ ነው። መጋቢት 6 ቀን በወጣው አዋጅ እንደ ተገለጸው በመንግሥት ላይ እምነት አድርገው ተገዥነታቸውን ለገለጡ ሰዎች እንደ ተደረገላችሁ ሁሉ ለህይወታችሁና ለነጻነታችሁ ለገንዘባችሁ የመንግስት ምህረት ሁሉ ጊዜ እንደተረጋገጠላችሁ ነው። በፍጥነት ወደ ባለስልጣኖቻችን ዘንድ እየቀረባችሁ ተገዥነታችሁን እንድታስተውቁ እመክራችኋለሁ። ተግንቦት 7 ቀን በኋላ ግን የጦሩ ሥራ እየበረታና እየተጫነ ይሄዳልና ወደ ባለስልጣኖቻችን መላላክ ችግር ይሆንባችኋል ሲል አስጠነቀቀ። ተጀነራል ቴሩዚ የተቀበለውንም ጥብቅ ትዕዛዝ ያዘው ርቀት በአውሮፕላን አስበተነ። በዚሁ ጽሑፍ ሁለት ነገር የለም መግባት ወይም መሞት እንጂ የሚል የማስፈራሪያ ኃይል አቃል ይገኝበታል። አርበኞቹ ተተሰጣቸው ምርጫ ለጠላት መግባትን አልተቀበሉትም። እጅ ተመስጠት ሞትን ስለመረጡ ሙከራቸው ሁሉ ሳይሰምር በመቅረቱ የጣሊያኖች ቆሽት አረረ። ስለዚህም የሽፍታውን ያበበን እጅ ይዛችሁ አምጡ ሲል ጀነራል ናትሲ ለጦሩ ተጨማሪ ትዕዛዝ ሰጠ። አባገስትም የሸዋን አርበኞችና ታላላቅ ሹማምንት በአስቸኳይ ሰብስበው ጊዜ ለመግዛትና በአጋጣሚውም ለመጠቀም ኃይል ለማጠናከርም ስል ለእርቅ ድርድር በጎ ፈቃድ ያለን መስጌ ቀርቤ ነበር። ያሰብኩት ሲደርስልኝ ሰበብ በመፍጠር የተጀመረው ድርድር እንዲፈርስ በማድረጌ የጣሊያን መንግሥት ሹማምንት በቀቢዘ ተስፋ አዲስ የውጊያ ትዕዛዝ ማውጣታቸውን ተረድቻለሁ። ለማይቀረው ፍልሚያ በሚገባ መዘጋጀት ስለሚኖርብን ሐሳባችሁን በቅድሚያ ለማወቅ ነው የሰበሰብኳችሁ ብለው ተናገሩ። በመቀጠልም ተጋብራጃው እያመጣ ጠላት በዙሪያችን ያከማቸው ጦር ብዛት 200,000 እንደሚደርስ ተውስት አርበኞች መረጃ ደርሶኛል። የመረጃ አጠናካሪዎቻችን ታላፊ ተላላፊ ተልዩ ልዩ ፍንጭ ያገኙትም ተዚህም በዛም የሚለያይ ቁጥር አይደለም። ጠላት በቁጭት የተነሳሳበት ጊዜ በመሆኑ ያሁኑ ውጊያ ተመቸውም የከፋ ሊሆን ስለሚችል መክረን ቁርጠኛ ውሳኔ ማድረግ ይኖርብናልና ምን ታስባላችሁ ሲሉ ጠየቁ። እንደተነገረው አሁን የተሰበሰበው የጠላት ጦር በ1930 ዓመተ ምህረት በግንቦት ወር ከቦን ተነበረው አጣፌታ መሆኑ ነው። ያንንም የከበበንን ጦር አሳፍረን መልሰናል። የሰው ብዛት ዋጋ ስለሌለው ልባችን አይሸበርም። ውጊያው የሚደረገው ተዛው ተሚያውቁንና ተምናውቀው የፋሽስት ጦር ጋር በመሆኑ ምንም የተለወጠ ነገር የለም እንጋፈጣለን አሉ አንዱ የአርበኛ መሪ። ፊታውራሪ ዳርጌ ጎጂ ደግሞ ነጋይ ለንጫ ከኛ ስማ የኛን በሳ በማለት በኦሮሞኛ ንግግር ጀምረው ተጠላታችን ጋር ተጋጥመን ጦርነት ባደረግን ቁጥር አሳፍረንህ እናውቃለን በልመስክር በማለት ተጠይቀው ተተንጎራደዱ። በኋላ የሚመጣውን ጦር ለመመከት እኛ ዝግጁ ነን አሉ እልህ እየተናነቃቸው። እኛን ታማኝ አርበኞቹን ያበሳጨን ርቅ ነው ተብሎ አንበሶች የነበርነው እንደ በግ ሁነን ተጠላቶቻችን ጋር በአንድ አደባባይ አይን ለአይን እየታየን ዝም ብለን መቀመጣችን ነበር። ያንተን ክብር ለመጠበቅ ስንል ነው እንጂ በተረፈማ በወንድሞቻችን በነቀኛ አስማሽ አድማሴ ማገጃ ላይ በተፈጸመው የግፍ አገዳደል ብድር መመለስ አቅቱን አይደለም። በወርቅ መለጊያው የተንቆጠቆጠው ያንን አንገታቸውን በጎራዴ የቀረጠሰን ብናሽከረክረው ምን ይመጣ ነበር? ያው ጫካችን መግባት አይደል አሉ ሌላው ጎምቱ ያርበኛ መሪ። ተያንዳንዱ አንደበት በደም ፍላት የሚወጣውን እንደ እሳት ላንቃ የሚጋረፈውን አነጋገር ሲያዳምጡ ቆይተው የመጨረሻውን ተናጋሪ አትኩረው እየተመለከቱ ጌታዬን አንተም ሆንህ ሌሎቻችሁ የምትናገሩት ይገባኛል። በርግጥ እነሱ የፈጸሙት ህገወጥ ሥራ የሚያሳዝን የሚያስቆጣም ነው። የጽዋው ተርታ ለእያንዳንዳቸው የሚደርስበት ጊዜው ሩቅ አይደለም አሉ አባ ገስጥ። እኛ የሸዋ ልጆች ይህን የመጣውን የጠላት መንጋ ተባብረን እናወድመዋለን። የምንዋጋውም ፊት ለፊት ሳይሆን ጦራችንን እየከፋፈልን በምናውቀው ቦታ ዳዋ እየለበስን ጓደኞን መከታ በማድረግ የደፈጣ ጦርነት እያደረግን በገዛ መትረጊሱ እናጭደዋለን። ጠላታችን በሰራዊቱ ብዛት በመሳሪያው ጥራት ተመክቶ ሰማዩን በአውሮፕላን እያጨለመ ምድሩን በታንክና በመትረጊስ እያረሰ የምትሸሸጉበትን ተራራ መመድፍ እየናደ ሊያወድማችሁ የጣሊያን መንግሥት በመወሰኑ እስቲ የምትደርሱበትን እናያለን በማለት መፎከሩ ተሰምቷል። ለመሆኑ ይህን ያህል ዓመታት ግንባር ለግንባር ተጋጥመን ስንዋጋ በሰማይ አውሮፕላን ያላበረረበት በምድር ታንክ ያላሽከረከረበት በመድፍና በመርዝጋዝ እየታገዘ ያልተዋጋበት ምን ቀን ተገኝቶ ነው አሁን ይህን ያህል የሚደነፋው? እንግዲህ ይምጣና ይሞክር አለንለት አሉ አንዱ የአርበኞች መሪ። ብዙ አርበኞች መሪዎች ሐሳባቸውን ተገለጹ በኋላ በጠላት ላይ በተለያየ አቅጣጫ ተሰማርቶ ለመውጋት ድምጽ ተሰጠ። ወሳኔው ለመላው ሰራዊት በራስ አበበ አረጋይ ሲገለጽ የአባ ገስጥ ሰራዊት አባ ገስጥ አቤ ያሳተረው አጥር አልበገር አለ ያምብጥር እያለ አቅረራ። በማስከተልም የሁለት አውራ ንብ አንድ ቀፎ አድርጋችሁ ማሩም ከዳ ሆነ ንቡም ሄደላችሁ አበበን ተጠጉት ተቅላይ ሆነችሁ በማለት ሌላው ፎከረ። በማከለም አበበ ጎበና የጦሩ ገበሬ ፈረሱን እንደሰው አስተጣቀው ሱሪ በማለት ሌላው ሸለለ። ሌላ ለሌላ ግዳጅም ዝግጁ መሆኑን ሲያስታውቅ አድማጮቻችን አባ ገስጥ ራስ አበበ አረጋይ ባበራ ጀንበሬ ዶክተር ምዕራፍ 12 ክፍል 3 እና የዚህ ምዕራፍ መጨረሻ በዚህ ተነቀቃል። የሚቀጥሉትን የምሽት ዝግጅቶቻችንን አብራችሁን እንድትከታተሉን ጋብዛችኋለን። መልካም ምሽት።
አጥንት የሚቀስቀስ ደም የሚፈስላ ብቻ ከሬን ጭራ አይደፋትም ጠላት አጥንት የሚቀስቀስ ደም የሚፈስላ ብቻ ከሬን ጭራ አይደፋትም ጠላት አክትሞላ በቃ የናት መራፋችን የማይሆን ቅዠት ነው ከንቱ ነው ህልማቸው ብትጠበቀበጡም አልፋችሁ ከልኩ እችላቸው በአንድነት ብለናል ኢትዮጵያን አትንኩ በአንድነት ብለናል ኢትዮጵያን አትንኩ አክትሞላ በቃ የናት መራፋችን የማይሆን ቅዠት ነው ከንቱ ነው ህልማችን
አርማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስተምጣለን። የቀሩ አገዛዝ በማረጋጋጠኞችና አክቲቪስቶች ላይ የሚያርጋቸው ማስተዳደር በሰፊው ያካሄደ መሆኑ ተገለጸ። ቀሮች የሚጠቁማቸውን የአማራ አክቲቪስቶችና በተለይም ያብነን ደጋፊዎች ለስርብ የመዳረጉ ዘመቻ እንደቀጠለ መሆኑን አስመልክቶ የሰባይ መብት ተማጋቾችም ዝምታቸውን እየሰበሩ ነው። የአማራው መደራጀት እንደ ስጋት የሚመለከተው የቀረው አገዛዝ በተለያዩ ሰበቦች ዜጎችን በመጋፋት በገጠሪቷ ኢትዮጵያ ወደ እስር ቤት የሚያስገባቸው መበራከታቸውን የተያዙ ዜናዎች እየወጡ ነው። የአብይ አገዛዝ የቀሮች የጸረ አማራ ዘመቻ በዝምታ እያየው በመሆኑ በአገሪቷ ውስጥ የተዘረጉትን እና በአገዛዙ ምልምሎች በተሾሙባቸው ስፍራዎች ሁሉ የበቀል እርምጃዎች እየወሰዱ ነው። ጽፈኞቹ ክልላችን ነው በሚሉት ውስጥ የሚኖረው አማራ አንዳችም የፖለቲካ ተሳትፎ እንዳያደርግ የአማራ ድርጅት ሙክና እንዳይይዝ ሰፊ ዘመቻ እያካሄዱ ነው። በአንድኛነት የአብን አማራ ብሔራዊ ንቅናቄ ለመደገፍ ይንቀሳቀሳሉ የሚባሉትን መማሰቂያና ማስፈራሪያ እየተሰጣቸው ሲሆን በትዕዛዙ ላይ እምቢተኝነታቸውን የገለጹ ለጥቃት እየተዳረጉ ነው። ሰሚና መስካሪ በሌሉባቸው ስፍራዎች ሁሉ ጽንፈኞች ነጻ እርምጃ እየወሰዱ ነው። በተለይም በወያኔ ከፋፍለ ግዛ መዋቅር ኦሮሚያ ተብሎ በሚጠራው ለታዊ ኑሮን ለማካሄድ አደጋች እንደሆነ የተለያዩ መረጃዎች እየወጡ ነው። ኦሮሞኛ ካልተናገራችሁ ዝምን ታደርጋላችሁ፣ ልጆቻችሁን ኦሮሞኛ እንዲማሩ አድጉ የሚለው ዘመቻ በሰፊው እንደተያዘና በተለይም ከቅርብ ጊዜ ወዲህ ደግሞ ለሕገ ቤተክርስቲያኑ የማይገዙ ጽንፈኛ የክልል ቤተክህነት እንመሰርታለን ብለው ችግር ከፈጠሩ ወዲህ ክልላዊ መንግስት አካላት ከሚባሉ ጋር ለማስተሳሰር የተጀመረው ዘመቻ ከእምነቱ ተከታይ ጋር ቅራኔ ውስጥ በመግባቱ ይህን የሚቃወሙ አማሮች ናቸው በሚል ጥቃት እየተካሄደ ነው። አገልጋዮቹና መምናኑን የሚያስተጋስረውን ሕገ ቤተክርስቲያን እየተጋፉ ያሉ ጽንፈኞች በቄሮች በመታገዝ የሀገር ስብከት ተጠሪነት በሲኖዶሱ ስር እንዳይሆን በሚደረገው ሙግት በኦሮሚያ በሚባለው የወያኔ ኦነግ ክልል የመናን ፍልሰትና የመናፍቃን ወረራ ሆን ተብሎ እየተፈጸመ ነው። እምነት ምግባርና አብሮነት ያስተማረች ጥንታዊት ቤተክርስቲያን በቄሮች መመደፈሯ በእምነቱ ተቋሚ ፖለቲካ ዓላማ ማስፈጸሚያ እየተደረገ ነው። የቤተክርስቲያኑ ህልውና አደጋ ላይ መውደቅ በቄሮች ስር ያለው እንደ ሁለተኛ ዜጋ የሚኖረው አማራው ነገድ ህልውናውም አደጋ ላይ መውደቁ ጋር የተያያዘ መሆኑንም እየተገለጸ ነው። ባለፈው ወር በአዲስ አበባ ሊደረግ ታስቦ የነበረው ሰላማዊ ሰልፍ በመተላለፉ ህዝበ ክርስቲያኑን እንዳበሳጨ ካደገር የደረሰን ዜና ገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ አገረ ስብከትን ጨምሮ ስድስት የተለያዩ አደረጃጀት ያላቸው ህብረቶችና ማህበራት በኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ላይ እየደረሱ ያሉትን የተለያዩ አይነት ጉዳቶች አስመልክቶ ሊደረግ የነበረው ሰላማዊ ሰልፍ የተላለፈው ኮሚቴው ከቄሮ አገዛዝ ጋር ከመከረ በኋላ በመሆኑ ኮሚቴው የክደት ተግባር ይፈጽማል የሚል ወቀሳ ተሰንዝሮበታል። ውክና የያዘው አስተባባሪ ኮሚቴ ተፈጽመዋል ያላቸውን በደሎች በአደባባይ ለማስተጋባት አቅዶ ከተነሳ በኋላ ከአገዛዙ ጋር መክሬበታለሁ በማለት ሰልፉ እንዲቀር ማስደረጉ በአስተባባሪ ኮሚቴ ውስጥ ታማኝነት የሌላቸው ለእምነታቸውና ለእውነት የቆሙ እንደሌሉበት ከተሰነዘሩ ወቀሳዎች ላይ ለመረዳት ይቻላል። ከገዛዙ ጋር ለመመከር ሲኖዶሱ በወሰነው መሰረት ጠቅላይ ሚኒስትሩ ቀርቦ ለወደሙት አባያተ ክርስቲያናትም ሆነ ለተገደሉ ካህናትና መመናን ተጠያቂ አይደለንም ብሎ መልስ ከሰጠ በኋላ ተመልሶ ድርድር ላይ መቀመጡ አሳፋሪ ነው ያሉ ወገኖች አገዛዙ ለሀገርና ለአንድነት ደንታ የሌለው ስለሆነ በጎ ተግባር ይፈጽማል ተብሎ ሊገመት እንደማይችል አስተያየታቸውን ሰጥተዋል። ህገወጥ ተግባሮች በተደጋጋሚ ተፈጸሙ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጣበት ጊዜ አንስቶ በመላ ኢትዮጵያ ቤተክርስቲያኗ ኢላማ ተደርጋ ቆይታለች። ታሪክና ባህልን ለማስጠበቅ ፍላጎት የሌለው በመሆኑ የቤተክርስቲያኗና የመናኑ ጥያቄዎች በተገቢው ሁኔታ በአደባባይ መገለጽ ይኖርባቸው ነበር ያሉ ወገኖች ኮሚቴው የተቀበለውን አደራ አሳልፎ መሰጥቷል ብለዋል። በሉሽ ከተሞች የተደረጉ ሰልፎችን የተቃውሞ ድምጾችን በአገዛዙ ሚዲያዎች እንዳይደመጡ ቢታቀቡም የሰልፉ ዓላማ ለመላ የእምነት ተከታዮች አበረታችና ለቀጣው ሰላማዊ ትግል በር ከፋሽ መሆኑን እንዳሳየ ግልጽ ነው ያሉ ወገኖች ሰልፉን አስመልክቶ የአገዛዙ ጋሻ ጃግሬዎች ሆኑ የሚዲያ አውታሮች እንዳይዘግቡ የተደረገው ከቄሮ አገዛዝ የተላለፈ ትዕዛዝ ስለነበር ነው ሲሉ አስተያየታቸውን ሰጥተዋል። ባለፈው ሳምንት ያሳወረ ኮሚቴውን ጥሪ በመቀበል በአዲስ አበባ የልደታ ማርያም ቤተክርስቲያን ካህናትና መመናን በጋራ ባደረጉት የተቃውሞ ሰልፍ ላይ ቤተክርስቲያን በዘር ቆጥረንና በቋንቋ አትበተንም፣ በተዋህዶ አንደራደርም፣ እጃችሁን ከእናት ቤተክርስቲያን አንሱ የሚሉ መፈክሮች ተደምጠዋል። በዛሬው ዕለት ከቅዳሴ በኋላ በጎንደር፣ በባህርዳር፣ በደብረ ብርሃን፣ በወልዲያ ደማቅ ትዕይንተ ህዝብ ተካሂዷል። ሰልፉም በእልልታና በሽብሽባ ተጀበ ነበር። መፈክሮች ላይ የተነጠቁ የኦርቶዶክስ ተዋህዶ ቤተክርስቲያን ይዞታ ይመለሱ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማቃጠል የኢትዮጵያን ታሪክ ማቃጠልና ማጥፋት ነው፣ አገዛዙ የሰላም ምንጭ አስተማሪ የሆነችውን ቤተክርስቲያን ማክበር ሰላማንም ማስጠበቅ ይኖርበታል የሚሉ ይገኙባቸዋል። የቄሮችን ጸረ ኦርቶዶክስ ተዋህዶ ቤተክርስቲያን ለማጥፋት የሚያደርጉትን ዘመቻ በመቃወም በሰሜን አሜሪካ ባለፈው ሐሙስ በሰላማዊ ሰልፍ ተካሄደ። በአሜሪካና በካናዳ የተመረጡ አራት ከተሞች እንዲደረግ የተጠራው ሰልፍ በደመቀ ሁኔታ መካሄዱን ለመረዳት ተችሏል። ሰልፉን የጠሩት የአምስት ማህበራት ጥምረት ሲሆኑ ከእነሱ መካከል በሰሜን አሜሪካ የሰንበት ትምህርት ቤቶች አንድነት ጉባኤ፣ ማህበረ ቅዱሳን፣ ማህበረ ካህናት፣ ማህበረ በዓለ ወልድ ይገኙባቸዋል። ሰልፉ እንዲካሄድ ጥሪ የተደረገባቸው ከተሞች ዋሽንግተን፣ ሎስ አንጀለስ፣ ሚኒሶታ፣ ቶሮንቶ ሲሆኑ የሰልፉ ዓላማ በኢትዮጵያ ውስጥ በቤተክርስቲያኗ ላይ እየተፈጸሙ ያሉ ጥቃቶች እንዲቆሙ፣ ለአብያተ ክርስቲያናት ተገቢው ጥበቃ እንዲደረግ፣ የወደሙና የተቃጠሉ አብያተ ክርስቲያናት መልሰው እንዲገነቡ፣ ለደረሱ ጥፋቶች መንግስት ካሳ እንዲከፍል፣ ሲኖዶሱ ያቀረባቸው ጥያቄዎች ምላሽ እንዲያገኙ፣ የቤተ ክርስቲያኗ በዓላት የማክበሪያና መገልገያ ቅርሶቿና ስፍራዎቿ በልማትና በሌላ ስም እየተነጠቀች በመሆኑ የመስቀል አደባባይና የጥምቀት ባህር ስፍራዎች ወደ ታሪካቸው እንዲመለሱ፣ ይዘቷ እንዲከበር የተቃውሞ ሰልፉ ያቀረባቸው ጥያቄዎች ሲሆኑ ሰልፉ በኢትዮጵያ ውስጥ ላለው ህዝብ ክርስቲያን ድጋፉን በማሳየት በቀጣው የኢትዮጵያና ኢትዮጵያነትን የማዕዘን ድንጋይ የሆነ የህብረተሰብ ክፍል ቤተክርስቲያኗ ባህሏና እሴቶቿ እንዲከበሩ በሚደረገው ትግል አጋርነቱን ለማሳየት መሆኑን የሰልፉ አዘጋጅ ኮሚቴ ገልጿል። የቤተክርስቲያኗ ተቋማት ታላቅ ፈተና ላይ ወደቀበት ዘመን ላይ በመደረሱ መንግስት ነኝ የሚለው ክፍል በቤተክርስቲያኗ ላይ እያንዣበበ ያለውን አደጋ ሳይውል ሳያድር መፍትሄ እንዲሰጥበት በጥሩ ላይ ተላልፏል። ኢትዮጵያና ለኦርቶዶክስ ተዋህዶ አንድነት ማያስ ለማይቻል በጽፈኞችና በጸረ አንድነት ኃይላት ላይ መንግስት እርምጃ እንዲወስድ የሰላማዊ ሰልፉ መግለጫ አሳስቧል። በአብያተ ክርስቲያናት ላይ እሳት የሚለኩሱት የኃይላት የጥላቻና አገር የማፍረሻ እርኩስ ዓላማ ይዘው እንደሚንቀሳቀሱ መንግስት ለሚያውቅ የቀረበለትን ጥሪ በቅጡ ማስተናገድ ይጠበቅበታል ሲሉ አሳስበዋል። ሰላማዊ ሰልፉ በመምህራን ካህናት የታጀበና መንፈሳዊ መልእክቶች የተደመጡበት እንደነበር ለመረዳት ተችሏል። ኢዜማ የሚባለው የቄሮች አፈቀላጤ ቡድን በመቀሌ በጠራው ስብሰባ ላይ ከፍተኛ ተቃውሞ ደረሰበት። የዜግነት ፖለቲካ አካሄዳለሁ የሚለው ቡድን ከወያኔ ካድሬዎች በተወረወሩ ጥያቄዎች ምክንያት ስብሰባው ተረብሾ እንደነበር በሚዲያዎች ላይ ከቀረቡ ዘገባዎች ለመረዳት ተችሏል። ኢዜማ የዶክተር አብይ አማካሪ በመሆን የሚንቀሳቀስ ለጽንፈኞች ዓላማ መሳካት የሚሰራ ቡድን ሲሆን ወያኔ በሚቆጣጠረው ክልል ባደረገው ስብሰባ ላይ የቡድኑ ተወካዮች በጥያቄዎች ሲዋከቡ ታይተዋል። የወያኔ ካድሬዎች የለየላቸውን ወንጀለኞች እነ ጌታቸው አሰፋን ስም እያነሱ የእኛ ጀግኖች ናቸው በማለት የኢዜማ ልዑካን ሲያሸማቀቁ እንደነበር የተለያዩ የዜና አውታሮች ዜናውን አዘግበውታል። ወያኔና ኦነግ የደነገጉት አራዊቱ ህገ መንግስት ከተሻረ ውጊያ እንገባለን እያለ የሚዘተወስ ወያኔ በሚቆጣጠራት ትግራይ የግለሰብ ነጻነት እንዳለ ለማስመሰል ስብሰባ ለኢዜማ መፈቀዱን አስመልክቶ የተለያዩ አስተያየቶች ሲሰጡ ሰንብተዋል። ወያኔ በትግራይ ውስጥ ለማንም ተቃዋሚዎች አልፈቀደውን ስብሰባ ለኢዜማ መፍቀዱ ዞዎችን አስገርሟል። በለበኩል ደግሞ በውይይቱ ላይ የተነሱ ጥያቄዎችም ሆነ አስተያየቶች የትህነግ ወያኔ የሚያራምደውን አሳሰብ የሚወክሉ በመሆኑ ስብሰባው ለቲያትር ፍጆታ እንደተፈቀደ ታዛቢዎችም ገልጸዋል። ኢዜማ በአማራውም አካባቢ ህዝቡን ለማማለል የሚያደርጋቸውን የቅጥረኝነት ፖለቲካ እንዲያቆም ተቃውሞ የቀረበበት ሙሉ ቀደም ሲል መገለጹም ይታወሳል። ይዘማ ቀድሞ ግንቦት ሰባት ከሚባል ዲያስፖራ ወሮ በላ ቡድን ተውጣጣና በአገር ውስጥ ቀደም ሲል ውያን በአሁኑ ጊዜ ደግሞ የቄሮች ጉዳይ አስፈጻሚዎች የተሰባሰቡበት የስልጣን ጥመኞች ስብስብ ነው። የመቀሌው የጥያቄና መልስ ሁኔታ መካረር የሰፈነበት ሆኖ መገኘቱ የዘማ አመራር ከውይይቱ መድረክ ላይ ለመውረድ ተገደዋል። የዘማ ተወካዮች ለስብሰባው ከጋዜጠኞች ለቀረበላቸው ጥያቄ መልስ ሲሰጡ ይህ ሁኔታ ይከሰታል ብለን ገምተን ነበር፣ የትግራይ ህዝብ ስሜት ግን ዛሬ ከድሮቹ ካቀረባቸው ጥያቄዎች የተለየ አስተያየት አለው ብለን እንገምታለን ብለዋል። በዚህ በዝርዝር በተዋቀረ ሀገር ውስጥ የዘግነት ፖለቲካ እንዴት ይካሄዳል የሚለው ጥያቄ የመፍታት አቅም የሌላቸው የዘማዎች አብይ በመጪው ዓመት በሚያካሄደው ምርጫ ላይ የተወሰነ ወንበር በመያዝ የኢትዮጵያን ፖለቲካ ወደ አዲስ ትርምስ ለማሻገር እቅድ እንዳወጡ አንዳንድ የውስጥ አዋቂዎች እየገለጹ ነው። ለዚህም ግንባር ቀደም በመሆን በኢትዮጵያ ህዝብ ላይ ክደት ሲፈጽሙ የነበሩትንም ስልጣን እንዲቋደሱ በማድረግ አዲስ የፖለቲካ ቲያትር ለማካሄድ በኢዘማ በኩል እቅድ መውጣቱን ብዙዎች ግምታቸው እያጋሩ ነው። የቄሮ አገዛዝ ተወካይ አብይ በተደጋጋሚ ኢህአዴግ ጥቁመናው ይለወጣል፣ ከግንባርነት ወደ ፓርቲነት ይሸጋገራል ሲል በኢዘማ ስር የታቀፉ ተላላኪዎችን በኢህአዴግ ውስጥ ሰርገው በመግባት አገዛዙ ተጠናክሮ የሚቀጥልበት ሁኔታ ለማከናወን ለመሆኑ ይጠቁማል ያሉ ወገኖች በሚካሄደው ምርጫ የወንበር ድልድሉም ከወዲሁ መጠናቀቁን ያሳያል ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ ተረጂዎች ቁጥር እየጨመረ መሆኑን ከሰሞኑ ገለጸ። እንደ ድርጅቱ አገላለጽ ከሆነ ቢያንስ 8 ሚሊዮን በላይ የሚይዙ ዜጎች አስቸኳይ እርዳታ ስለሚያስፈልጋቸው ዓለም አቀፍ ለጋሾች ተጨማሪ ገንዘብ እንዲለግሱ ተማጽኗል። ይህን የገለጹት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ናቸው። በስልጣኑ ለሁለት ቀናት በኢትዮጵያ ቆይታ ካደረጉ በኋላ የድርጅቶቹ ተወካይ ያቀርቡላቸውን በመመርኮዝ በሰጡት መግለጫ ከ8 ሚሊዮን በላይ ተረጂዎች ምግብ፣ መጠለያ፣ መድኃኒት ያስፈልጋቸዋል ብለዋል። ኢትዮጵያ ድርቅን፣ ጎርፍን፣ ወረርሽኝ በሽታዎችን፣ መፈናቀሎችን፣ የብሔር ግጭቶችን ጨምሮ በዘርፈ ብዙ ሰብአዊ ችግሮች እያስተናገደች እንደሆነ ያስረዱት ባለስልጣን ሰፊ እርዳታ ያስፈልጋታል ብለዋል። በያዝነው የአውሮፓውያን ዘመን አቆጣጠር ለተረጂዎች ተጠይቆ የነበረው የአስቸኳይ እርዳታ 1.3 ቢሊዮን ዶላር እንደነበር የገለጹት ባለስልጣን እስካሁን ከተጠየቀው ግማሽ ብቻ እንደተገኘ ገልጸዋል። ዓለም አቀፍ ለጋሽ ድርጅቶችም የተጠየቀውን እርዳታ መጠን እንዲለግሱ ጥሪ አቅርበዋል። በተለይም በግጭቶች ምክንያት የተፈናቀሉ ዜጎች ወደ ቀድሞ ቦታቸው እንዲመለሱ ለማድረግ እገዛ ያደረገ መሆኑን የገለጹት ድርጅቱ ባለስልጣን ተፈናቃይ ዜጎች ወደ ስራቸው ሲመለሱ መኖሪያ ቤት፣ መሬት፣ ቁሳቁሶች እንደሚያስፈልጋቸውም ገልጸዋል። ኢትዮጵያ በተደጋጋሚ ለተለያዩ ቀውሶች የተጋለጠች ሆናለች ያሉት ባለስልጣን ቀደም ሲል ለጋሽ አገሮች በአስከፊ የቀውስ ጊዜ ለኢትዮጵያ ከፍተኛ ደረጃ ቸርነታቸውን አሳይተው እንደነበረው አሁንም አገሪቷ የገባችበትን ቀውስ እንድትወጣ የሚያስችላትን ድጋፍ እንዲሰጡ ተማጽነዋል። ከዚሁ ጋር በተያያዘ ሁኔታ የተራድኦ ለጋሽ ድርጅቶች ሰራተኞች ድህነት አሳሳቢ ሁኔታ ላይ እንዳለም የጠቀሱ ባለስልጣን በቅርቡ በጋምቤላ ክልል ውስጥ ሁለት የእርዳታ ሰራተኞች መገደላቸውን በማስታወስ ለድርጊቱ ተጠያቂዎቹ የሆኑት ለፍርድ እንዲቀርቡም ጠይቀዋል። በመጨረሻም የአባይ ኤሌክትሪክ ኃይል ማመንጫ ግድብ ስራ አስመልክቶ ሰሞኑን የሶስቱ ተጠቃሚ ሀገሮች የሚሳተፉበት ስብሰባ ይደረጋል ተብሎ ሲጠበቅ በመፍትሄዎች ዙሪያ በተነሳው ዝግም ምክንያት ስብሰባው ሳይካሄድ መቅረቱ ተገለጸ። ለረጅም ወራት ተቋርጦ የቆየውን ስብሰባ ለመቀጠል ሶስቱም ሀገሮች ከተስማሙ በኋላ ግብጽ ያቀረበችው የመፍትሄ ሀሳብ ኢትዮጵያ በአባይ ውሃ ላይ ያላትን የመጠቀም መብት የሚያሳጠበ መሆኑ የኢትዮጵያ ልዑካን ቡድን ራሱን ከድርድሩ አግልሏል። ግብጽ ከግድቡ ግንባታ ስራ ጋር የተያያዙ ቅድመ ሁኔታዎችን በማስቀመጥ በውሉ ላይ እንዲካተት ያላት ብርቱ አቋም የኢትዮጵያን ጥቅም የሚጎዳና የግብጽን ፍላጎት ብቻ የሚያሟላ በመሆኑ የድርድር ሰነድ ሆኖ ሊቀርብ እንደማይችል ኢትዮጵያ ማሳወቋን ከሰሞኑ ተገልጿል። በኢትዮጵያ ውስጥ የአባይ ነባር ወንዞች ላይ የሚካሄደው ስማትም ሆነ የግድቡ ግንባታ ወደ ግብጽ የሚፈሰውን ተፈጥሮ የውሃ መጠን ሊቀንሰው እንደሚችል ግልጽ መሆኑ የተረዳችው ግብጽ የግድቡ ስራ ከመከናወኑ በፊት ስለ ውሃው አሞላልና አገዳደብ ዋስትና እንደምትፈልግ ገልጻለች። ከዚህም ጋር ተያይዞ የአየር መበከል እንኳ ቢያጋጥም የግብጽን የአስዋን ግድብ ውሃ መጠን መቀነስ የለበትም የሚለው ጥያቄ በሶስቱ ሀገሮች መካከል መፈጸም የገባ ውል እያዘገየው ለመሆኑ ተገልጿል። በዚህ ምክንያት የሶስቱ ሀገሮች ውሃ ሚኒስትሮች ሰሞኑን በግብጽ በተገናኙበት ወቅት ግብጽ ባቀረበችው ሰነድ ለመወያት ኢትዮጵያ እንደማትፈልግ አስታውቃለች። አንዳንድ ታዛቢዎች እንደሚሉት ከሆነ ግብጽ በአሁኑ ጊዜ የያዘችው አቋም በ2015 ስምምነት የተደረሰበትን ሁሉ የሚጥስ ነው ብለዋል። ግብጽ በየዓመቱ ቢያንስ 40 ሚሊዮን ሜትር ኪዩብ እንዲለቀቅላት ፍላጎት አስታውቃለች። ግብጽ ኢትዮጵያ በአገር ውስጥ የገጠሟትን ችግሮች በማጤን ተጨማሪ የዲፕሎማሲ ተጽዕኖ እያደረገች መሆኑን አንዳንድ ታዛቢዎች ማስተያየታቸውን እየሰጡ ነው። በሌላ በኩል ደግሞ ግብጽ ባላት የቴክኒክ ተጠቅማ ከግድቡ የሚለቀቀውና ሌሎች ፍሳሾችን በማጠራቀም መልሳ ወደ ግድቡ ማጠራቀሚያ ለማስገባት አቅም ስለሚኖራት ግድቡ በውሃ ሙላት ሊጥለቀለቅ ይችላል የሚለው ስጋት አንዳንድ ኤክስፐርቶች እየተቹበት ነው። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች ብዙ ይጠናቀቃሉ። Thank you.
تلقو دابو ليت هنا مسلا ينجي دروم ليتنا بمراو لاي يتفت سميالو قفلنا بدل يهادي كتعاك كاسايوتا يتتنسسنا يمن قسلتان كازبت كزي جمرو تكباراوي هنا يزر ماتفات زمچا اينا تنيا مقلچانو تلقو مرياتشن يتقلاتشن بر كفاتي هنود پروفيسر اسرات والدييس مسوات النت كفلو يا مراون هلونا كيتو بيهلونا غار بكت تاي تغناني بيتشا سايهون يتاريك الناي مهبراوي مستقابر هيوتاوي تسسر وطيت مهونون استمرو بكبر الفوال يني تالاك سو ترينا يليلو چنم جگنا چنو يتوبيا يا مرال جو چن انديهم يمكدلاو جگنا ياس ايتي دروسن يادواو بالبيت ياس اميني لكن يمتماو جگنا ياس ايوهانسن ياندنت هلم بمورس አማራው ራሱን እየተከላከለ ኢትዮጵያ ህልውናና ቀጣይነት ይቆም ዘንድ በተለያዩ ግዚያቶች በአገር ቤትም ሆነ በውጭ አገር ልዩ ልዩ ተመሳሳይና ተደጋጋፊ ድርጅቶች አቋቁመን መታገላችንን በመታገስ ላይ እንዳለን የዋሽንግተን ዲሲና የሌሎች የአሜሪካ የካናዳና የአውሮፓ የአፍሪካ ከተማና ህብረተሰብ ብቻ ሳይሆን ምድሪቱንም መስካሪያችን ናት ጸራማራ የሆነው ኢሃድግ ኢትዮጵያንና ታሪኩን የማጥፋት ዘመቻውን ሲያቀናብር ልዩ ጥንቃቄ ያደረገውን የኢትዮጵያ አንድነትና ታሪክ በግንባር ቀደምትነት ይቆመው ያማራ ህብረተሰብ ያለ ድርጅት ማስቀረት ነው። የነ ፕሮፌሰር አስራት እንግልት ስቃይ በኋላም መስዋዕትነት የዚህ ቅድ ውጤት ነው። ወያኔ ኢሃድግ መሪያችንን በማጥፋት ያማራውን እንቅስቃሴ መክታት እንደማይቻለው ሲገነዘብ የተከተለው ሌላ መንገድ በማራው ስም ተለጣፊ ድርጅቶችን ማቋቋምና በሐቅ ላይ ተመርኩዘው አምልጠው የተደራጁትን ልዩ ልዩ ዘዴ በመጠቀም ማድከምና መከፋፈል በመጨረሻም መበተን ነው። ለዚህም ከ97ቱ ምርጫ በኋላ በየኤምባሲዎቹ የተበተነው የ52 ገጽ የያዘ መመሪያ ማስተዋወስ ግድ ይላል። ባለ 58 ገጽ በ1968 ያወጣው የወያኔ ማኒፌስቶን ልብ ይበሉ አይዘንጉ ደግሞ ያንብቡት። በተለይም ደግሞ የስልጣን የዝና ጥመኞች የሆኑትን አስመሳይ ተስፈኛ ግለሰቦች ሙርነን ባዮችን በመጠቀም ድርጅቶችን ማፈራረስ ማድከምና ትግል ወደ እርስ በርስ መጥላለፍ እንዲያዘነበል ማድረግ ነው። በቅርቡ በዋሽንግተን ካለው የኢትዮጵያ ኤምባሲ ጋር በሚስጥር ግንኙነት ያደረገውና በየሁለት ወር የጋራ ስብሰባ ለማድረግ ተስማምቶ የወጣው በሁለት ዶክተር ነን ባይ አምቻዎች የሚመረው 7 ግለሰቦችን ያዘው ቡድን ጥርሳብ ክሎ የናብያሽ ከርከመሆኑን በላይ ለግንቦት 7 ወይም ኢዜማ ያማራውን ህዝብ የማያቋርጥ መራራ ህይወት እንዲገፋ ለማድረግ የተነሳ ቡድን ነው። ይህ ቡድን አማራው ኢትዮጵያን ከሚበትነው ኃይል ጋር የተደራደረ መሆኑን እንገልጻለን። በመቀጠልም ይሄው ግለሰብና የኔ ተልኮ ማስተረቅ ስለሆነ የትኛውም ድርጅት የፖለቲካም ሆነ የመንግስታዊ አካል አይደለም የሚለው የኮንፍሊክት ሪዞሉሽን አቂነኝ ብለው የሚመጻደቁ አንዳንድ ግለሰቦች እንዲሁም የሃይማኖት ሰው ነኝ የሚሉ ግለሰቦች ጥቂት የዋሆችን በጋብቻም ሆነ በመንደርተኝነት አሰባስበው በተጨማሪም የቀድሞ መከላከያ ሥራዊት ድርጅትን በሸፍጥ ለማፈራረስ ሙከራ በማድረግ ላይ ያሉት ጥቂት ግለሰቦች በጋራ በማበር ተከታታይ ቴሌኮንፈረንስ በማድረግ ያማራው ድርጅት ተዳክመዋል አማራው ለጥቃት ተጋልጧል በሚል ውነትነት ያለው ግን ያዛኝ ቅቤ አንጓጭ ሆት ማሰማት ከጀመሩ ሰነባበቱ። ለመርህ የቆመ ወገን በሙሉ ውነት ለአማራው ከቆማችሁ እስከዛሬ የት ነበራችሁ? አማራው ሲደራጅ አይገባውም ትሏል ነበርም። ዛሬ አማራው ተደራጅቶ ሲወጣና ሌላ መንገድ ሲታጡ አዎ መደራጀት ያስፈልጋል በማለት ድርጅቶችን ለመቆጣጠር እንድትችሉ ግሎባል አማራ ብላችሁ ተነሳችሁ። ማን እናንተን አመራር እንዲያምን ትፈልጋላችሁ ሊላቸው ይገባል። ምናልባትም ከመንደራችሁ ብትነሱ ይበልጥ ትታመኑ ነበር። በዚህ ላይ ለወገናችን መገለጽ ያለበት እነዚህን ግለሰቦች እድሜ ባለጸጋዎች ናቸው በማለት ባክብሮት ታይዘው ነበር። ትግስት ፍራት ከመሰላቸው ይሄው ሊጋለጡ ግድ ሆነ። በእነዚህ መሰሪዎች ስለሆነም በያካባቢው ያለው ያማራ ልጅ በእነዚህ መሰሪዎች ዙሪያ ከኤምባሲና ከግንቦት 7 ተደማሪዎች ጋር በመሆን የሚሽርቡ በህንሴራ በቸልታ እንዳትመለከተው ጥሪ ያቀረብን በቅርቡ በዋሽንግተን ሊያደርጉ ያሰቡትን ያድርባዮች ስብሰባ እንድታወግዘው እናሳስባለን ይላል ጥሪው። ድርጅት በተፈጠረ ቁጥር አለሁ አለሁ የሚሉ አስመሳዮች እናደራጃለን በሚል ሰሞኑን እያጭበረበሩ ያሉት አድማስ ከኛ ጋር ነው፣ ሞረሽ ከኛ ጋር ነው እያሉ ለማወናበድ ቢሞክሩም እውነትነትና ንጋት እያደረ ይገለጣል እንዲሉ ውሎ ሳያድር ውሸታቸው አደባባይ ወጥቷል። ድርጅት እያለ ድርጅት ለማቋቋም መነሳት ግልጽ የሆነ አፍራሽነት ነው። በመሆኑም አማራ ይሆንክ ሁሉ ይህንኑ ተገንዝበህ እነዚህን ታሪክን ሊያጠፉ በመንደር ተደራጅተው በአምቻ ጋብቻ ተቆራኝተው አንድነትህን ለማናጋት የተነሱ ኃይሎች አንቅረህ ትፋቸው። አስፈላጊ ከሆነ በተከታታይ የእነዚህን አስመሳይና ሁሉም ድርጅቶች ውስጥ ጥልቅ የሚሉትን ግለሰቦች ማንነትና የጥቅም ግንኙነት በሐቅ ላይ ተመርኩዘን በውጭ ለምትገኙትም ይሆን አገር ቤት ላላቸው ወገኖቻችን የምናሳውቅ መሆኑን እንገልጻለን። እኛ ብቻ ተቆጣጥረን ካልመራ ነው በሚል አጉል ስሜት የሚኳትኑ አፍራሽ መንደርተኞች በቃችሁ ሊባሉ ይገባል። የቀድሞና አዲስ ባንዳዎች ኅብረት ይፈርሳል። የአማራው ትግል በተደማሪዎች አይገታም። ኢትዮጵያ በልጆቿ አንድነት ታፍራና ተከብራ ለዘላለም ትኑር። ጎሰኝነት ይሉኝታና ሐፍረት። ሙኙ አበበ ደርግ ባስታቀፈው በሶ ላይ እንደ ተጎለተ ጩቤ የጨበጠው ጫላ ድንገት ባነነና በያዘው ጩቤ በተለየ ግብዝነትና ጭካኔ እንዲሁም ስግብግብነት አገር ምድሩን ይበጣጥሰው ገባ። ጩቤውን ከመጨበጡ ሁለት ዓመት እንኳን ሳይሞላው ገና ከጅምሩ አንስቶ እነሐጎስ 27 ዓመታት የፈጀባቸውን ሀገርን ለብቻ የመቆጣጠር ታላቅ ክፍለ ዘመናዊ ልክፍት በተግባር አሳየ። ሞኝ ሲያጨበጭቡለት ይብስበታል መሰለኝ። የላኩት የውጭና የውስጥ ምንደኞች የሞራል ድጋፋቸውን ሲሰጡት ጊዜ በሞቅታና በስካር መናፈሉን ተያያዘው። የገዛ መቀበሪያ ጉድጓዱንም እያራቀ መቆፈሩን በስፋትና በጥልቀት ተያያዘው። ጅላይሙት እንዲያጫውት እንዲሉ በዚህ የቴክኖሎጂና የእውቀት ዘመን ይህን መሰል ሞኝነት አስገራሚ ነው ይላሉ ጻፊው። ዘረኝነት መባሉ ካልቀረ በዚያው ልክፍት እኔ ግን በዚህ ቃል አላምንበትም። ምክንያቱም የአዳም ዘር አንድ ነው። በቀለምና በሃይማኖት ቢለያይም ዘሩ ግን ያው የሰው ዘር ነውና ልዩነቱ የጎሳና የነገድ እንጂ የዘር ሊሆን አይገባም እላለሁ። ለማንኛውም አሁንን ጨምሮ ባሳለፍናቸው 20ና 30 ዓመታት ውስጥ ዘረኝነትን እስከ ጥጉ አየን። የመጀመሪያው ካሁኑ መባሱንም ታዘብን። እነን ጨምሮ በአንዳንድ ጉዳዮች ያሁኑ ከመጀመሪያው ቀለል ያለ ቢመስልም በመሰረተ ሐሳቡና በትርጓሜው ግን ዘረኝነት መገለጫዎቹና ገጽታዎቹ ሁሉ አንድና አንድ መሆናቸውን እንደመጀመሪያው ሁሉ በሁለተኛውም አረጋግጥ። ከሁሉም በባሰ ግን ማንኛውም ዘረኝነት ይሉኝታ ቢስነትና ሐፍረተ ቢስነት ዋና መገለጫው መሆኑ ነው። ወዴትም ጥቅስና ምሁራዊ ትንተና ወይም ብያኔ ወይም ድንፊያ ሳንገባ ዘረኞች በሙሉ ልበስውራን መሆናቸውን መረዳት ይገባናል። አንድ ሰው ዘረኛ ሆነ ማለት ከሰውነት ተራወጣ ማለት ነው። በቃ ያ ሰው ሰው አይደለም። ካለርሱ ዘር ሌላው ሰው ሳይሆን ከንስሳም ያነሰ ፍጡር ነው። አንድ ምሳሌ እንይ። ጽዮናውያን የተቀረጹት በጽዮናውያን ዘር የበላይነት ሳቤ ነው። ለነሱ ሌላው እንስሳ ነው። እኛ እንስሳትን በመናይበት አይንና በመናስተዳድርበት መንገድ ጽዮናውያንም የነሱ ዘር ያልሆነን ሰው ያስተዳድራሉ። እንደነሱ አገላለጽ ሰው ዘረኛ ተማረ አልተማረ ያው ነው። ዋናው እምነቱ ነው። ፕሮፌሰር ስኬል እኮ የተማረ ነው። መለስም እኮ የተማረና ሉኡልን ዘ ፕሪንስን ጨምሮ ብዙ የክፋት መጻሕፍትን ያነበበ ነው። በነገራችን ላይ አልተመዘገበ ይሆናል እንጂ ዘረኝነት ሃይማኖት ነው። የራስን ዘር እንደ ፈጣሪ የመመልከት የማመን ኃያል እምነት። ላንድ ወያኔ ቋንቋ የነሽ ድንግልን ከምትከፍትለት ይልቅ እንበር ተጋዳላይንና ትግራይ አደይን ብትከፍትለት እንትኑ ብቻ ሳይሆን ሁለመናው ይስቃል። ላንድ ኦነግ ሾሌ ያነጭ ጠላን ከምትከፍትለት ኡመተታቶታ ኦሮሚያ የምትለዋን የሐጫሉ ትሁን የጫልቱን ዘፈን ብትከፍትለት በደስታ ፈንጥዞ ገደል ሊገባ ይችላል። ዘረኝነት ከዚህ ካልጋ ወደ መንጋ ማን ነው ወደ አምድና አፈር አውርዶ ይፈጠፈጣል። ታዲያ በዚህ ይተከዛል ይጸለያልም እንጂ ይሳቃል? በምትገርም ዓለም ውስጥ እንደምትኖር ተገነዘብኩኝ። በእኛም ሀገር ህዋታውያንና ኦነግ ኦሆዳዳውያን በሚሊዮኖች ይቆጥራሉ። ሌሎቻችንን በተለይም አማራ የሚባሉትን እንደ አህያ ያዩናል። እንዳታዝኑባቸው እንዳታሾፉባቸውም። ይህ ጠባይ መጥፎ በሽታ ነው። በሽታው ደግሞ መድኃኒት የለውም። መድኃኒቱ የአመለካከት ለውጥ ነው። ያስተሳሰብ እድገት ነው። ሂትለር ራሱ በብዙ መቶኛ ይሁዲ ሆኖ በማወቅም ይሁን ባለማወቅ ማይምነቱ አሳውሮት ባልሆነው ያራያን ዘር ፍቅር ተለክፎ ስንት ሚሊዮን የራሱን ህዝብ እንዳጠፋ እናስታውስ። መለስ ዜናዊ በተለየ ሰይጣናዊ የዘረኝነት መንፈስ ተሞልቶና በጥላቻና በበቀል ታውሮ ስንት ሚሊዮን ዜጎችን በተለይም አማሮችን እንዳጠፋ እናስብ። ባርመኖች ላይ፣ በኮሶቮ ሙስሊሞች፣ በኩርዶች፣ በግብፅ ክርስቲያኖች፣ በኢራቅ ሱኒዎች፣ በአፍጋኒስታን፣ በሶሪያ፣ በየመን የደረሰውንና እየደረሰም ያለውን ዘርና ሃይማኖት ላይ የተንተራሰ እልቂት እናስተውል። የኞቹ ቂሎች አሁን እየሰሩት የሚገኙት ወደ ጠቃቀስኳቸው የሞት ድግሶች የሚያመሩንን ነገሮች ደግሞ አንዘንጋ። አብይ አህመድ ለሚዲያ ቅርብ ይመስለኛል። ምን እንደምንል ብቻ ሳይሆን ምን እንደሚሉንም ያውቃል። ማወቅ ብቻውን ግን በቂ አይደለም። ዕውቀትን ወደ ጥበብ መለወጥ ነው የሰው ልጅነት ዋና መለኪያና ተግዳሮት። የንግግር ማማርም አይደለም። የሥልጣን ቦታን መቆጣጠርም አይደለም። እነዚህ ነገሮች ዐይንን የሚያጭበረብሩ አሰልች ነገሮች ናቸው። ቃልን የሚያሳጥፉ መጥፎ አማላዮች ናቸው። ግን ሁሉም ይከዳሉ። ሲከዱ ደግሞ ክፉኛ አዋርደው ነው። አብይ ይህን ቃል ሎጂክ አያውቅም አለለም፣ ግን ሥልጣን መጥፎ ነው። ሳጥናኤልንም ከክብሩ ያወረደው ይኸው ልክፍት ነው። እናም በኢትዮጵያ ዘረኝነት እየከፋ መጥቷል። ኦሮሞ ሁሉንም በግልጽ እየተቆጣጠረ ነው። የፕሮቴስታንት እምነት ተከታዮች ፖለቲካውን በግልጽና በግላጭነት እየተቆጣጠሩ እነሱ የማይወዷቸውን የእምነት ቤቶችና ምዕመናንን ለአደጋ እየጋበዙ ነው ወዘተ የሚሉ አስተያየቶች ከወዲያ ወዲህ ሲሰነዘሩ አብይና መንግሥቱ አያውቁም አይባልም። በደንብ ያውቃሉ። ተጨፈኑ ላሞኛችሁ የምትል በተለይ ሀፓ ዘውትራ የምትጠቀምባት አባባል አለች። አብይም በዚች አባባል እየተማረከ ይመስለኛል። እየሳቀና እያሳሳቀ ሰውን እያባበለ ወደ ገደል ይዞ እንዳይነጉድ እሰጋለሁ። ንግግሩና ተግባሩ ዐይንና ናጫ ሆነውበታል። ከሚሾማቸው ሰዎች ከጴንጤ ውጭ አንድ ሰው አላውቅም፣ ከሚሾማቸው ውስጥ ዕድሜያቸው በአማካይ ከ45 ዓመት ውጭ አንድም ሰው አላውቅም። ስለዚህ ሂሳባዊ ድምዳሜ ነው። ስለዚህ አብይ አህመድ ከጴንጤና ከሚታዘዙለት ወጣቶች ውጭ አይሾምም ማለት ነው። በቃ በመረጃ ያሳምነኝ፣ ማለቴ አንባቢያን ያሳምን። እኔ በባዳ አልቆጣም፣ በጨለማም አላፈጥም። የእኔ ባልሆነ አገር ና የእኔ ባልሆነ ምድራዊ ዓለም ይህ ቀረኝ የምል ገልቱ አይደለሁም። በዜግነቴ ከሁሉም አንዱን የመሆን መብት ቢኖረኝም የምመኘው አንድ ነገር ብቻ ነው፤ አምላኬ የሀገሬን ትንሣኤ አሳይቶ በማግስቱም ቢሆን እንዲወስደኝ። ወደ መነሻዬ ልሂድና ነገሬን ልቋጭ ሲሉ ይቀጥላሉ። በመቀጠልም በዚህ የሕይወት ውጣ ውረድ መሃል ነው እንግዲህ በሳቅ እያፈገገችኝ የትናንት ሹመት እንደ ዘበት የተመለከትኳት። ሹመቱ በብቃትና በችሎታ ሊሆን ይችላል፣ ያሿሿሙ ዓላማ ወይም ኢንቴንሽን እንጂ ማ የት ላይ ተሾመ እኔን ብዙ አያስጨንቀኝም። ሲፈልግ ዝንጀሮም ይጎልትበት። ግን በብቃትስ ቢሆን ሁሉንም ቦታዎች ኦሮሞ መያዝ አለበት ወይ? ከሌሎች ጎሳዎች ሰው ጠፋ ወይ? አሁንማ ይሙት ቴሌን ሊመራ የሚችል ትግሬ ወይም ወላይታ ወይም ጉራጌ ወይም ሶማሌ ጠፍቶ ነው? ምን እያደረጉ ነው ብሎ የሚጠይቅ ጀግና ቢነሳ እነ አብይ መልስ የሚኖራቸው አይመስለኝምና ለዚህ ዐይነቱ የሚጠብቅ ጥያቄም መልስ እንዲዘጋጁ ለመጠቆም ነው አነሳሴ። የበላችሁ ያስገሳታል፣ በላይ በላይ ያጎርሳታል እንዲሉ የሰው ሐሜትን የማይሞቃቸው የማይበርዳቸው ሰገጤዎች፣ ኦህዴዶች ከናካቴው ምን ይሉኝ አሽቀንጥረው ጥለው የሚሰሩትን ያጡ ይመስለኛል። በአንድ በኩል ከፍ ሲል እንዳልኩት እነሱም በተያዙበት ሕመም ሳቢያ በሚሰሩት መጥፎ ሥራ ያሳዝናሉ። አሁን ጭንቀቴ ለእነሱም ነው። የጅል ሰው መጥፎ የሥራ ውጤት ደግሞ ለራሱ ብቻ አይደለም፣ ለንጹሐንም ይተርፋልና። ተሸዋሚው ባልቻ ሬባ የተባለው ኦነግ ኦህዴድ የመጀመሪያ ድግሪ አለው። 15 ዓመታትን በሥራ ላይ ኖሯል። ወጣት ቢጤ ነው። ሃይማኖቱ እርግጠኛ ነኝ ጴንጤ ነው። አቢቹ ሥልጣን ላይ እያለ መቼም ካለ ጴንጤ ሌላ አይሾምም ብዬ ነው። በግል የማውቃቸው ሦስት ያህል ሹመኞች ለምሳሌ በስማምን የማያውቁ ፕሮቴስታንት ናቸው። በነገራችን ላይ ሁሉም ተሿሚ ኦርቶዶክስ ይሁን ወይም በኮታ ይሾም እያልኩ አይደለም በጭራሽ። አካሄዱና የሥራ አፈጻጸማቸው ሸርና ተንኮል እንዲሁም ዓለም አቀፍ የኢሉሚናታዊዎች ሴራ የሚንጸባረቅበት በመሆኑ ብቻ ነው ይህን ሹመት እየተቃወምኩ ያለሁት። ዝርዝሩ ብዙ ነው። ኪስን ማለትም አእምሮን ይቀዳል። አብያቸው አሁን ወጥ እየረገጠች መጣች። ወጥ መርገጥ ጥሩ ነው። የራስን መሰቀያ ገመድ በራስ መጎንጎንም ጥሩ ነው። የሀገርና የሕዝብን የሥቃይ ዘመን ያሳጥራልና። ፍየል ስትቀብጥ ሾል ማሽተት ትጀምራለች አሉ። መልካም ዕድል ዶክተር አብይ አህመድ፣ ደህና ይሁኑ። Thank you. አክራሪዎች ጋር በቋንቋ መግባባት በፍጹም አይቻልም። ኦቦ በቀለ ገርባና አክቲቪስት ጋዜጠኛ እስክንድር ነጋ በናሁ ቲቪ ያካሄዱትን ጭቅጭቅ ውይይት ማለት ስለሚከብድ ነው አሁን ከዩቲዩብ አውርጄ እያየሁ ነው። አንድ ሰው በአግባቡ ተከራክሮ ማሸነፍ ሲያቅተው ተፋላሚውን በሐሳብ መርታት የሚያስችለው ሚዛን የሚያነሳ የመከራከሪያ ነጥብ ሲያጥረው ወደ ምን እንደሚገባ ለማወቅ ይህን ዝግጅት ማየት ብቻውን በቂ ነው። ከስሜትና ካሉባልታ ውጭ ረብ ያለው ነገር ይዞ ወደ ክርክርና ውይይት የማይገባ ሰው በቅጽበት መላ ሰውነቱ በንዴት ሲንቦገቦግና ወደ ቁጣና ስድብ እንዲሁም አስተሳሰብን ሳይሆን ስብዕናን ወደሚያጠለሽ ዘለፋና ዛቻ ሲለወጥ እንታዘባለን። ተፈጥሮ በእውነቱ ታዳላለች። አንዱ ከአእምሮ ጓዳው በልክ በልክና በዘርፍ በዘርፍ ከሚፈልገው የውቀትና የጥበብ ማዕድ እየጨለፈ ሐሳቡን በተረጋጋ ሁኔታ ሲያፈስ የአይነት ችሎታ የሌለው ግልብና የስሜት ፈረስ ጋላቢ ደግሞ ቅኔና ቀረርቶ መለየት እንዳቃተው የአገሬ ደብተራ የተከራካሪውን መሐላናት ሊበረቁስበት ውሃ የሚያሰኝ ዱላና ደቦል ድንጋይ ፍለጋ አካባቢውን ሲያማትር ይታያል። ያለመታደል ገጽታው ብዙ ነው። በቀለ ሰው ባይኖረው እንጂ ቢኖሮ ኖሮ ከሚዲያ እይታ ውጭ ቢሆን ይበልጥ ተጠቃሚው ራሱ ነው። አሁን እኮ የሰው መሳቂያ የሆነ ነው፣ መደበሪያም ጭምር። ዩቲዩብ ግባና በበቂ ንግግር ድብርትህን አስወግድ ቢባል ትክክለኛ ምክር ይመስለኛል። ወይ የእናት ማኅፀን ስንቱን ያወጣል። እውነቴን ነው፣ ሚዲያ በጭራሽ አያዋጣውም። ብዙ ጊዜ አየሁት። አገር ያወቀውንና ፀሐይ የሞቀውን የኦሮሞን በፌዴራል መንግሥት የበላይነት ሲሸመጥጥ ቅንጣት ቅር አይለውም። የሚያናቅፈው ነገርም የለም። ለነገሩ ውሸትና ቅራሪ እንዲህ ያለ ሰው ነው የሚፈልጉት ይባላል። ሳያጣጥሙ ይዞ ሽምጥጥ። በቂ እንዲያውም በብጥለው ገለበጠኝ ዐይነት ያረጀ ያፈጀ ፈሊጥ ኢቲቪንም ንግድ ባንክንም ትምህርት ሚኒስቴርንም አማራ በበላይነት ይዞ እንደ ተቆጣጠረው ያለ ሐፍረት ሲናገር ለሚሰማው ሰው የውያኔዎችን የዘመናት ልፋት በዜሮ በማባዛቱ ዘሄግ ላይ በተሰየመው ዓለም አቀፍ ችሎት ፊት መገተር ነበረበት። መጥፎነቱ ከሳሾቹ መቀሌ ላይ ስለመሸጉ በቄ እንዳሻው ቢፏልል ዝምቡንሽ የሚለው የለም። ወይ መማር ከንቱ መማር እንዲህ የሚያጃጅል ከሆነ ከነገ ጀምሮ ልጆችን ከትምህርት ቤት አስወጣለሁ። መማር እንደ ስቀልና ጃዋር ህሊናን ያሳተ በጥቅምና በድዊ ዓላማ የሚያሳውር ከሆነ ትምህርት ባፍንጫው ቀርቶ በፍንጭት ጥርስም ይውጣ። እናስ ታዲያ እኔስ ገንዘቤን ለምን በከንቱ እከሰክሳለሁ? በዚህ መልክ ስንቱ ይሆን በገንዘቡ የሚጫወት? ሰው ተምሮ ቁም ነገር ካልሰራ መማሩ ይቅርና መወለዱ ራሱ በቁጭት ያንገበግባል። ሀገር ለማፍረስ እንጂ ከ1983 ዓመተ ምህረት ወዲህ በተለይ ሁሉንም ነገር ወያኔዎች ተቆጣጥረው አማራን እግር በግር እየተከታተሉ ከኢትዮጵያ የፖለቲካና ኢኮኖሚ አውድ ሙልጩን እንዳላወጡት ዛሬ ይህ በቀለ የሚባል ጀዝባ ቢጤ ተነስቶ አማራን በበላይነት ሲከስ መደመጡ ማሳፈር ብቻ ሳይሆን ሰውየውን ማሳሰር የሚያስችል ወንጀል ነበር። ሁለት በደል ነዋ። ጽድቁ ቀርቶብኝ በቅጡ በኮነነኝ ያለችው ማን ነበረች? እንኳንስ የበላይ ሊሆን በገዛ ቀየው መኖር በተፈቀደለት። በቅርቡ እንኳን ኦህዴድ አይደለም እንዴ ባህር ዳር ድረስ ሄዶ የአማራ አመራሮችን በዘዴ አጨፋጭፎ ወይም ጨፍጭፎ ክልሉን በእጅ አዙር በራሱ ሰርጎ ገቦች አበራዳሙን ለመሰሉ የግንቦት ሰባት ተላላኪዎች እያስረከበው አናውቅምና ነው? አይ ንገሩኝ ባይ ሁላ እስክንድር እንዳለው የአክራሪ ኦሮሞዎችን ተጽዕኖ ባይናይቱ ለመረዳት ከተራ ቀበሌና ወረዳ እስከ ከፍተኛ ፌደራል ተብዮ መስራ ቤቶች ተዟዝሮ መቃኘት ነው። መብልና መጠጥ ጉቦና ሙስና ማለቴ ነው ያለባቸው መስራ ቤቶች በተለይ ኦነግና ወሆዲድ ዋና መንፈላሰሻዎች ናቸው። ወደዚያ ዝር የሚል የሌላ ጎሳ አባል የለም። ቢኖርም በነሱ በጎ ፍቃድና የነሱ ተባባሪ ሆኖ ነው። ንግድ ባንክ፣ አየር መንገድ፣ ገቢዎች የኦነግ ወሆዲድ አንጡራ ሀብቶች ናቸው። ያጀዝባ ፖሊስ መሆን ምኑ ያስቀናልና ነው እንዲህ ያንጫጫችሁ ሲል እስክንድርን መውቀሱ ደግሞ ሳልጠቅሰው ማለፍ የማልፈልገው ሙትቻ ሐሳብ ነው። ጸጥታውንና መከላከያውን መያዝ ማለት የሁሉም ወሆዲዳዊ ወንጀሎች አረንጓዴ መብራት መሆኑን ጀለንፎው መምህርና የኦነግ ካድሬ በቀለ ገሪባ አልተረዳም ወይም ሊረዳ አልፈለገም። የአዲስ አበባ ፖሊስና የትራፊክ ፖሊስ ሁሉ ከሞላ ጎደል ኦሮሞ ነው። ስትሰርቅና ስትዘርፍ ሕግን ስትደፈጥጥ የሚይዝህን የፖሊስ ኃይል በራስህ ሰዎች ከተቆጣጠርክ ከዚህ በላይ የበላይነት የት አለ? አንባቢ ወንድሞቼና እህቶቼ ሆይ፣ ድንቁርና ለካንስ በመማር አይወገድም። የአእምሮ መካንነት መካንነት ለካንስ በዲግሪና በእድሜ ብዛት አይቃናም። የበቄን መሰሉ በከንቱ ያለፈ እድሜ የእንጨት ሽበት መባሉ ለካንስ እውነት ነው። እንጨትና ድንጋይም ስለሚሸብቱ ሸውራራ አመለካከት ለካንስ በትምህርት አይስተካከልም። በየፈጠጠ ማኅበራዊ እውነትን ለመረዳትና ተረድቶም በሐቅ ለመመስከር ለካንስ ከስሜታዊነትና ከዘረኝነት ልክፍት መጽዳትን ይጠይቃል። በበኩሌ እጅግ አፈርኩ፣ አበስኩ፣ ገበርኩ በሉያን የበቀለ ገሪባን ዱላ ቀረሽ ጭቅጭቅ ያላያችሁ ዩቲዩብ ግቡና እዩት። እዩትናም አፋችሁን በመዳፋችሁ አፍናችሁ ባግራሞታዊ የማሽላይቱ አይነት ሳቃችሁ ተንከትከቱ። በሰው ተፈጥሮም ማፈርን እንዳትረሱ። ውይ ጎሰኝነት እንዲህ አበላሻል! እስከዚህን ህሊናን ያሳውራል? ያሳተና መምህር፣ አይ ከዚህ አይነቱ ሰው ጋር እንደ ሰው መቆጠር ራሱ ያበሳጫል። ወዴት ሄደን እንኑር ሲሉ ያጠቃልላሉ።
አርማጮቻችን ከዚህ ቀጥለን ገጣሚው ወጣት ህልና ዘሳለኝ ባለፉት 3 ሳምንቶች ያቀረበችው ለኢትዮጵያ ዝግጥም አስመልክቶ ብዙ ውጅብ ይደርሶባታል። ለዛ ምላሽ የሚሆን አጥር ያለ ግጥም ሰጣለች። እሱን እስቲ አብረን እናዳምጥ።
ሰላም ውድ የየሽበር ፈንታውን ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወጣት ገጣሚ ህሊና ደሳለኝ ባለፈው ባቀረበችው ግጥም እንሆ ብዙዎቹ ባሪያ ተባል፣ ውሻ ተባል እያሉ ሌላም ሌላም ስም እየሰጡ እቺን የኢትዮጵያ ጮራ እውነቴን ነው የምላችሁ ድንቅ አእምሮ ያላት ግጥሟ ቀላል አይደለም። ጥይት ነው። አዎ ጥይት። ያሰበችውን ያነጣጠረችበትን የሚመታ ጥይት። በዚህ ግጥሟ እንግዲህ ቅሬታ አደረሰባታል፣ ብዙዎች አጉረምርመዋል። እሷ ግን ይህንን በመስማት እንዲህ ብላለች። ምኑ ነው ስተቴ? ተሳሳት ሻት በለኝ የቱ ነው ስተቴ? ጥበብ ነው ማርከሻ የብዕር ጥይቴ። አዎ መንጋማ አለ ከጥንት መሰረቱ፣ ኢየሱስን አስረው ደርባንን ሲያስፈቱ። ዛሬም በእኔ ዘመን የመንጋ ፍርድ ነው ሀገሬን የፈታት፣ አዋቂ ዝም ብሎ መንጋ እየፈታታት። አቂ ዝም ብሎ ድንጋይ የፈተታት በድንጋይ በርሚል ውስጥ ሽ ድንጋይ ቢቀቀል ሽ ዘመን ተጥዶ ኢፋመት አይበስል አገር ተረክቦ በተፈረ ኮራ የመንጋ ፍርድ አይደል ያፈቃለ ተራ የቱጋ ነው የሳትኩ ረመኝ መምሩ ለላስህን አጥፈው ምከር በበእሩ ዘመን የሰጠው ቅል ድንጋይ ቢሰብር ጣሪያ ማዘን ተደርጎ አይሆን ለቤት መስሪያ ሰውነት ነው ልኩ የሰው ሚዛን ፍርዱ አዋቂ እንዲበይን መንጋዎች ይውረዱ አሁንም እላለሁ በመንጋ ተፈቅቶ በመንጋ ተጋግሮ እልፍ ጾም አዳሪ ወና ነው ጉሮሮው ቤት መምታት ቤት መድፋት ስንኝ መቋጠሩ ጥበቡ ቢያቅተው ቤት ያፈረሰ ህዝብ ያሳደደ አገሩን አመሰው እኔ ይህንን ሰው ሌላ ምን ልበለው መንጋነትም ሲያንሰው ተባዶነት ሙሌት በዘረብሬ ታስሮ ከጥበብ ጓዳ ውስጥ ከሰውነት አጥሮ አበውን ሲያሳድድ ሲያርድ ሲያጎሳቆል አንተም መንጋ ካልሆንክ እቺ ሰው ነው አትል እና ምኑ ላይ ነው ብሬ የሳተች ብሔር የነቀፈች ህዝብን ያዋረደች ንገረኝ በሞቴ የመንጋው ጠበቃ አንተም ሰው ሁንና መንጋነትህን ይብቃ ነው ለዚች ድንቃፊስት ክብር ይስጥልኝ በእውነት እግዚአብሔር ለድሜ በጤና ይጠብቅልኝ ይህ የወንድማችሁ የየሽፈር ፈንታውን
አድማጮቻችን በስቱዲዮ ስቶኮን ከተማ የሚተላለፈው የኢትዮጵያ አንት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ተቃርቧል። የዛሬውን መስከረም 11 ቀን 2012 ዓ.ም ተምረት ወይንም ሴፕተምበር 22 2019 ስርጭታችን ያስተናገናችሁ ንጉስ ታምራት ወርቁ ሞላ እኔም ተኮላ ወርቁ ነበር። በዚህ አጋጣሚ የፊታችን አርብ የሚከበረው የደመራ በዓልና ቅዳሜ ደግሞ የሚከበረው መስቀል በዓል እንኳን አደረሳችሁ የመልካም ምኞት መልእክታችን ይደርሳችሁ ለስልጭታችን በዚህ ተጠናቀቃል። ደህና ቆዩልኝ እያልን በዚህ መስራበታችኋለን። ድል ለኢትዮጵያ ህዝብ። I'm not sure.
Yeah.